Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳዮች ዙሪያ ትኩረት በማድረግ የሚያዘጋጀውን ልዩ የግማሽ ሰዓት ፕሮግራም አሁን ጀመረ።
With just a few smart interventions, a little bit of help, they can make huge improvements in their overall yields.
ውስን ቀልጣፋ እርምጃዎችን በመውሰድና በትንሽ ይገዛ ጠቅላላ ምርታቸውን በእጅጉ ማሳደግ ይችላሉ ነው ያሉት። የዩናይትድ ስቴትሱ ፕሬዝዳንት ባራክ ኦባማ በኢትዮጵያ ያደረጉትን የሁለት ቀናት የሥራ ጉብኝት ሲያጠናቀቁ ትልቋ የኢትዮጵያ ለጋሽ የሆነችው ዩናይትድ ስቴትስ ገንዘብ በማፍሰስ ብቻ ሳይሆን ብልዓት የተመላበትን አሰራር አዲስ አቅጣጫ ስለምታደርግበት ፕሮጀክታቸው ከተናገሩት የተወሰደ ነው። በመቶ ዓመታቱ የሁለቱ አገሮች ግንኙነት የመጀመሪያው በሆነው የኢትዮጵያ ጉብኝታቸው ብቻ ሳይሆን በስልጣን ላይ ያለ አንድ የዩናይትድ ስቴትስ ፕሬዚዳንት በአፍሪካ ህብረት ጽህፈት ቤት ተገኝቶ ንግግር ሲያደርግም ኦባማ የመጀመሪያው ሆነዋል። የጉብኝታቸውን መጠናቀቅ ተከትሎ ከአዲስ አበባ የተጠናቀረ ዘገባ በዕለቱ አብይ ርዕስ የሁለት ቀናት ክንዋኔዎቻቸውንና ፋይዳውን የሚዳስስ ትንታኔም ይዘናል። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከዛሬ ማክሰኞ ሐምሌ 21 2007 ዓ.ም ስርጭታችን ጋር አስተናጋጃችሁ አሉላ ከበደ ከፕሮግራም አቀናባሪ ጽዮን ግርማና ከስርጭት መሐንዲሱ ስኬፕሲስ ጋር እስከ አንድ ሰዓት ተኩል አብረናችሁ እንቆያለን። አሁን ለቀዳሚው የሰዓቱ የዓለም ዜና አዳነች ፍስሐዬ።
የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ኔቶ ዛሬ ቱርክን ለመደገፍ ያልተለመደ አስቸኳይ ስብሰባ አካሂዷል። የቱርክ ፕሬዚደንት ረሴፕ ታይፕ ኤርዶጋን ኃይሎቻቸው ኢራቅ በሚገኙት ኩርድ አማጽያንና እስላማዊ መንግስት ነኝ በሚለው ኃይል ላይ ዘመቻ መክፈታቸውን ገልጸዋል። ሚስተር ኤርዶጋን አንካራ ላይ ባካሄዱት ጋዜጣዊ መግለጫ አሸባሪነትን በመዋጋት ረገድ ወደኋላ አንልም ብለዋል። የኔቶ ዋና ጸሐፊ ጄንስ ስቶልተንበርግ ከዛሬው ዝግ ስብሰባ በፊትም ቢሆን ከተባባሪያችን ቱርክ ጋር በጥብቅ የአንድነት ስሜት እንቆማለን ብለው ነበር። የዛሬው የኔቶ ስብሰባ የተጠራው በሶሪያና በኢራቅ ስለሚካሄዱት ግጭቶች ለመነጋገር ቱርክ ባቀረበችው ሐሳብ መሰረት ነው። አንካራ ስብሰባ እንዲካሄድ የጠየቀችው አንቀጽ አራት በተባለው የኔቶ ውል መሰረት ነው። አንዲት አባል ሀገር ግዛታዊ ሉዓላዊነቷ፣ የፖለቲካ ነጻነቷ ወይም ጸጥታዋ አደጋ ላይ የወደቀ ሆኖ በተሰማት ወቅት የምክክር ስብሰባ እንዲደረግ መጠየቅ ትችላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ እና የኤነርጂ ሚኒስትር ኤርነስት ሞኒዝ ከኢራን ጋር ስለተደረገው ዓለም አቀፍ የኒውክሌር ስምምነት ጥርጣሬ ያላቸው የምክር ቤት አባላትን ለማሳመን በሚያደርጉት ጥረት ዛሬም በድጋሚ በምክር ቤታዊ ኮሚቴ ቀርበው መግለጫ ይሰጣሉ። የሀገሪቱ ምክር ቤት ከኢራን ጋር የተደረገውን ስምምነት ለመመልከት የ60 ቀናት ጊዜ ያለው ሲሆን የቀሩት 7 ሳምንታት ገደማ ናቸው። የተባበሩት መንግስታት ድርጅት የጸጥታ ምክር ቤት ባለፈው ሳምንት አጽድቆታል። ይህም በኢራን ላይ ከተጣሉት ማዕቀቦች አንዳንዶቹ እስከ ያዝነው ዓመት ማብቂያ ላይ ሊነሱ የሚችሉበት ሁኔታን ፈጥሯል። እስከ መጪው ታህሳስ ወር ባለው ጊዜ ማለት ነው። ከኢራን ባለሥልጣኖች ጋር በተደጋጋሚ ተገናኝተው ሲነጋገሩ የቆዩት ኬሪና ሞኒዝ በምክር ቤቱ የውጭ ጉዳይ ኮሚቴ ፊት ቀርበው መግለጫ ይሰጣሉ። የገንዘብ ሚኒስትር ጃኮብ ሊዩም ይገኛሉ። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ ምክር ቤቱ ከኢራን ጋር የተደረገውን ስምምነት አልቀበልም ቢል በድምፅ የመሻር መብታቸው እንደሚሽሩት አስታውቀዋል። ሁለቱ የዩናይትድ ስቴትስ ምክር ቤቶች የፕሬዝደንቱን ውሳኔ መልሰው በመሻር በኢራን ላይ የተጣለው ማዕቀብ እንዳይነሳ ለማድረግ 2/3 የብዙሃን ድምፅ ማግኘት ይኖርባቸዋል። አንድ የሊቢያ ፍርድ ቤት የሙአማር ቃዳፊ ልጅ ሰይፍ አልኢስላም በሞት እንዲቀጣ ፈርዷል። ከአራት ዓመታት በፊት ሙአማር ቃዳፊን ከስልጣን ካስወገደው ህዝባዊ መነሳሳት ጋር በተያያዘ ነው ሞት የተፈረደበት። በትሪፖሊ ያለው ፍርድ ቤት የቀድሞው የስለላ ኃላፊ አብዱል አልሲሲኒም የቀድሞው ጠቅላይ ሚኒስትር ባግዳድ አልማህዲን በሚገኙባቸው ሌሎች 8 ሰዎች ላይም የሞት ፍርድ ፈርዷል። ዜናው እዚህ ላይ አበቃ።
አዳነች ፍስሐዬን ለሰዓቱ የዓለም ዜና አመሰግናለሁ። ከምሽቱ 3 ሰዓት ላይ ከተጨማሪ የሰዓቱ የዓለም ዜና ዝርዝር ጋር ትመለሳለች። አሁን ወደ ቀዳሚው የሰዓቱ አብይ ርዕስ። ለአፍሪካ ህብረት ጽህፈት ቤት ንግግር በማድረግ የመጀመሪያው ስልጣን ላይ ያለ ዩናይትድ ስቴትስ ፕሬዝዳንት የሆኑት ባራክ ኦባማ የኢትዮጵያ ጉብኝታቸውንም አጠናቀዋል። በዩናይትድ ስቴትስ የልማት ተነሳሽነት ተጠቃሚ የሆኑትን ኢትዮጵያውያንም ፕሬዝዳንት ኦባማ ያነጋገሯቸው መሆኑ ታውቋል ይላል ዘገባችን። ለመሆኑ ኢትዮጵያ የዩናይትድ ስቴትሱን ፕሬዝዳንት እንደምን ይሆን ያስተናገደችው? አኒታ ፓውል ከአዲስ አበባ ያጠናቀረችውን የዚህን ዘገባ ዝርዝር አዲሱ አበባ ያቀርበዋል።
ኢትዮጵያዊቷ ግፍቲ ጀማል ሁሴን ፕሬዚዳንት ባራክ ኦባማን ስታይ ፊቷ በፈገግታ ተሞላ። ምን ያህል ህይወቷን እንደለወጡላትም ገለጸችላቸው።
እኔ በመስመር ነው መጀመሪያ ዳፈ
በፕሬዚዳንት ባራክ ኦባማ በተጀመረው በዩናይትድ ስቴትስ የልማት ፕሮጀክት አማካኝነት ጥሩ የእርሻ ዘር ለማግኘት ችላ የበቆሎ ሰብሏንም ማሻሻላለች። ያ ምርት ነው፣ የዚያ ምርት ውጤት ነው ልጆቿን ወደ ትምህርት ቤት ለመላክ አዲስ ላም ለመግዛትና ቤቷንም ለማሻሻል ይረዳት። የፕሬዝዳንት ኦባማ የምስራቅ አፍሪካ ጉብኝት በደህንነትና በልማት ላይ ነው በአብዛኛው ያተኮረው። ነገር ግን ኢትዮጵያ ይበልጥ የታወቀችው በደህንነትና በረሃብ በሚሆንም ዛሬ አገሪቱ ከዚያ አስከፊ ገጽታ ለመውጣት ትሞክራለች። ሚስተር ኦባማ ሲናገሩ የወደፊቱን ትውልድ መመገብ የሚለው ፕሮጀክታቸው ኢትዮጵያ ያንን እንድታሟላ እንደሚረዳት ገልጠዋል። በታሪክ እንደሚታወቀው ኢትዮጵያን በመርዳት ረገድ ዩናይትድ ስቴትስ ትልቋ ለጋሽ አገር ነች። ፕሬዚዳንት ኦባማ እንዳስገነዘቡት ግን የፕሮጀክቱ ዋና ምግብ ዝም ብሎ ገንዘብ ማፍሰስ ወይም መስጠት ሳይሆን እቅዱን በዘዴና በጥበብ መጠቀምን ግድ ይላል።
ውሱን ቀልጣፋ እርምጃዎችን በመውሰድና በትንሽ እገዛ ጠቅላላ ምርታቸውን በእጅጉ ማሳደግ ይቻላቸዋል።
ፕሬዚዳንት ኦባማ የኢትዮጵያ ጉብኝታቸውን ዛሬ ማክሰኞ ከማጠናቀቃቸው አስቀድሞ በአሜሪካ ኩባንያዎች እርዳታ የተሰራውንና ከአዲስ አበባ ወጣ ብሎ ቃሊቲ የሚገኘውን የዳቦና የሕፃናት ምግብ ማደራጃ ፋብሪካ ጎብኝተዋል። የፋፋ ምግብ ማደራጃ ስራ አስኪያጅ ዜኮ ኤብሮ በዚህ ወቅት ሲናገሩ ፋብሪካቸው አዲስ ዘዴ በማስተዋወቅና በመጠቀምም አፍሪካ በምግብ ራሷን እንድትችል እንደሚያደርግ ገልጠዋል። የፋፋ ምግብ አገር ውስጥ የሚመረት በመሆኑ የአገሪቱን የምግብ አቅርቦት ማገዝ ብቻ ሳይሆን ለአገሬው ሕዝብም የሥራ ዕድል ፈጥሯል።
Our factory's special mission is producing nutritious food with affordable price to the whole population.
የፋብሪካችን ልዩ ተልእኮ በተመጣጣኝ ዋጋ የተመጣጠነ ምግብ ለመላው ህብረተሰብ ማቅረብ ነው። የተለየ ያደረገንና ይልቁንም በዩናይትድ ስቴትሱ ፕሬዚዳንት እንድንጎበኝ ያደረገንም ያ ነው።
እንደ ግፍቲ ለመሰሉት ገበሬዎች ግን እነዚህ ግዙፍ ሀሳቦች ተጨባጭ የሆነ ውጤት ይኖራቸዋል። ከፕሬዚዳንት ኦባማ ጋር መገናኘትን በተመለከተ አስተያየት ተጠይቃ በአንድ ቃል ነው መልስ የሰጠችው።
አመሰግናለሁ።
እኛም እናመሰግናለን። አድማጮች ወደ ተከታዩ ዘገባ እናልፋለን። አሁንም ከፕሬዚዳንት ባራክ ኦባማ ጉዳይ ጋር ነው የምንቆየው። የኦባማና የጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋዜጣዊ መግለጫ በኢትዮጵያ ቀጣይ እድገት ሊኖር የሚችለው በመረጃዎች ፍሰትና በግልጽ የሀሳብ ልውውጥ ላይ ሲመሰረት መሆኑን ፕሬዚዳንት ባራክ ኦባማ አሳስበዋል። ፕሬዚዳንቱ ይህን የተናገሩት በትላንትናው ዕለት አዲስ አበባ ላይ ከኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ አንድ ላይ ሆነው ጋዜጣዊ መግለጫ በሰጡበት ወቅት ነው። በኢትዮጵያ ዲሞክራሲን ለመገንባት ነባሩ ኢ-ዲሞክራሲያዊ ባህል ትልቅ ፈተና ነው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ሲገልጡ። ፕሬዚዳንት ኦባማና ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጋራ በሰጡት በዚህ ጋዜጣዊ መግለጫ ላይ የሶማሊያና የደቡብ ሱዳንን ጉዳዮችም አንስተው ተነጋግረዋል። መለስካቸው አመሃ ዝርዝሩን ይዟል።
የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ እና የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ በብሔራዊ ቤተ መንግስት በጋራ በሰጡት ጋዜጣዊ መግለጫ ሁለቱም መሪዎች ቀደም ባሉት ሰዓታት የተወያዩባቸውን ጉዳዮች አጠር አድርገው አውስተዋል። ፕሬዚዳንት ኦባማ አገራቸው ከኢትዮጵያ ጋር ያላትን ከመቶ ዓመታት በላይ ያስቆጠረ ዲፕሎማሲያዊ ግንኙነት አስታውሰው ዛሬ ሁለቱ መንግስታት የደረሱበትን ጠንካራ ሁሉን አቀፍ አጋርነት አስምረውበታል። በመጨረሻም ቀጣይነትና ሁሉን አቀፍ እድገትም ሆነ ልማት እንዲሁም የተለያዩ ገጽታዎች ያሉትን ደህንነት ለማረጋገጥ መልካም አስተዳደርን ይጠይቃል ብለዋል። ከጠቅላይ ሚኒስትር ኃይለማርያም ጋር የነበራቸው ውይይት ግልጽ እንደነበረ የጠቀሱት ፕሬዚዳንት ኦባማ በኢትዮጵያ ቀጣይ እድገት ሊመጣ በሚችልበት መንገድ ላይ እንደተወያዩ ገልጸዋል።
Continued growth in Ethiopia depends on the free flow of information and open exchanges of ideas. I believe that when all voices are being heard, when people know that they're included in the political process, that makes a country stronger and more successful and more innovative.
የኢትዮጵያ እድገት መቀጠል የሚወሰነው በመረጃ በነጻነት መንሸራሸርና ሐሳቦችን በግልጽ መለዋወጥ በማስቻሏ ነው። ሁሉም ድምጾች ሲሰሙ፣ ህዝቡ የፖለቲካ ሂደቱ አካል መሆኑን ሲያውቅ፣ ሀገር ይበልጥ ጠንካራ፣ ይበልጥ ስኬታማ፣ ይበልጥ በፈጠራ ችሎታ የተሞላች ትሆናለች ብዬ አምናለሁ። በመሆኑም ኢትዮጵያ መልካም አስተዳደርን ለማስረጽ፣ ሰብአዊ መብቶችን፣ መሰረታዊ ነጻነቶችን ለማክበርና ዴሞክራሲን ለማጠናከር ልትወስዳቸው በሚገባ እርምጃዎች ላይ ተወያይተናል። ይህ ደግሞ ንግግሮቻችን ጥልቀት እያገኙ እንዲሄዱ የምንፈልግበት መስክ ነው። ምክንያቱም በኢትዮጵያ ተስፋና በህዝቧ በብርቱ እናምናለን።
Because we strongly believe in Ethiopia's promise and its people.
ሁለቱ መሪዎች አጭር የመግቢያ ንግግራቸውን ካጠናቀቁ በኋላ እድል የተሰጣቸው ጋዜጠኞች ያቀረቧቸው ጥያቄዎች ተጨማሪ ማብራሪያ ያስገኙ ይመስላሉ። ከቀረቡት ጥያቄዎች መካከል በዩናይትድ ስቴትስና በኤርትራ ውስጥ የሚገኙ አሸባሪ ድርጅቶች የኢትዮጵያን ጸረ ሽብር ትግል እያደናቀፉ ናቸው። ከዚህ አኳያ ዩኤስ አሜሪካ ኢትዮጵያን በምን ዘዴ ልትረዳ ትችላለች የሚል ነበረ። የፕሬዚዳንት ኦባማ መልስ ግልጽ ነበረ። የሀገራቸው ፖሊሲ ሽብርተኝነትን በየትም ይቃወማል የሚል ነው። የኢትዮጵያን መንግስት ጨምሮ ማንኛውንም ዴሞክራሲያዊ በሆነ መንገድ የተመረጠን መንግስት በኃይል ለመጣል የሚሞክርን ማንኛውንም ቡድን ይቃወማል ያሉት ፕሬዚዳንት ኦባማ ስለ አንዳንድ በኢትዮጵያ ስላሉ ቡድኖች ግን እንዲህ ብለዋል።
I know that there are certain groups that have been active in Ethiopia that from the Ethiopian government's perspective pose a significant threat. Our intelligence indicates that while they may oppose the government, they have not tipped into terrorism. And
we ኢትዮጵያ ውስጥ በንቃት የሚንቀሳቀሱ በኢትዮጵያ መንግስት አመለካከት ብርቱ ስጋት የሚደቅኑ አንዳንድ ቡድኖች መኖራቸውን አውቃለሁ። የኛ የስለላ መረጃ ግን የሚጠቁመው ቡድኖቹ የኢትዮጵያን መንግስት ይቃወሙ እንጂ በሽብር ፈጠራ አድራጎት ውስጥ አለመግባታቸውን ነው። እኛ ይህንን የምንመዝንባቸው በጣም ግልጽ የሆኑ ደረጃዎችና መለኪያዎች አሉን። ሆኖም ለጠቅላይ ሚኒስትሩ እንደጠቆምኩት በመከክሮቻችንና እየጠበቀ በሚሄደው የስለላ ትብብራችን ትክክለኛ ችግሮችና እውነተኛ የሽብር አድራጎቶች ያሉባቸው ማስረጃዎች እንዳሉ እናያለን።
ከእንዲህ ያለው ጉዳይ ጋር የተያያዘው ነገር ያንዳንድ የተለያዩ ቡድኖችን እንቅስቃሴ በምን በይነው አይነት ብይን ወይንም ትርጉሙ ላይ የሚወሰን ነው።
So a lot of this has to do with how we define particular groups' activities. If they are just talking about issues and are in opposition and are operating as political organizations, we tend to be protective of them even if we don't agree with them. That's true in the United States. That's true.
ከዚህ ብዙ ቡድኖች የሚንቀሳቀሱባቸውን ሁኔታዎች በመረዳት ስለ ጉዳዮቹ እየተነጋገሩ ነው ወይስ በተቃውሞ እንቅስቃሴዎች ውስጥ ገብተዋል? በፖለቲካ ድርጅትነት እየተንቀሳቀሱ ነው ወይ? ለነዚህ ጉዳዮች ባለን መረዳት ወይም በመንሰጠው ትርጓሜ ይወሰናል። ከነርሱ ጋር ባንስ ማማንኳ ጥበቃል እናደርግላቸው ይገባል። ይህ ዩናይትድ ስቴትስ ውስጥ የሚደረግ ነው። ደግሞም ሌላ የትም ቦታ ሊሆን የሚገባው ነው። ይህ ደግሞ ለዲሞክራሲ አስፈላጊ አካሉ ነው።
ለጠቅላይ ሚኒስትር ኃይለማርያም ደሳለኝ ከቀረቡት ጥያቄዎች መካከል ደግሞ በአገሮ የሚመሰገን የኢኮኖሚ እድገት እየታየ ቢሆንም ከአንዳንድ ወገኖች በዚች አገር የሰብአዊ መብቶች ረገጣን የመጠየፍ ነገር የለም፣ ይሄ ደግሞ ወደ አንድ አገር ሊፈስ የሚችለውን መዋለ ነዋይ ይገተዋል የሚል አመለካከት አለ። ይህን ለመለወጥ ምን ይሰራሉ የሚል ነበረ። ጠቅላይ ሚኒስትር ኃይለማርያም በበኩላቸው ችግሩ እንዳላም ነው፣ ዋናው ፈተና ግን የሀገሪቱ ኢ ዴሞክራሲያዊ ባህል ነው ይላሉ።
Yeah, we fully understand that the perception and the reality does not in many cases match as far as Ethiopia is concerned. Therefore, we want to work on this issue. It's our concern. Something has to be understood.
ኢትዮጵያ የሚጠበቅባትና እውነታው ብዙ ጊዜ የተለያየ መሆናቸውን ሙሉ በሙሉ እንረዳለን። ስለዚህ በችግሩ ላይ ለመስራት እንፈልጋለን። ስጋታችን ወይም ጉዳያችንም ነው። ይሁን እንጂ ይህ ያቆጠቆጠ ያለ ዲሞክራሲ መሆኑን ሰዎች እንዲገነዘቡልን እንፈልጋለን። በዚህች አገር ውስጥ በመቶዎች አመታት ከተቆጠሩ ዲሞክራሲያዊ ያልሆኑ ልማዶችና ባህል ነው እየወጣን ያለነው። በጥቂት አስሮች አመታት ውስጥ በእኛ አጋጣሚ ደግሞ በሃያ የዲሞክራሲ ግንባታ አመታት እኛ እየተጋፈጥናቸው ካለን አመለካከቶችና ችግሮች መላቀቅ ቀላል አይደለም።
መንግስታቸው ጋዜጠኞችን እንደሚያስር ተጠቆሞ ይህ ሁኔታ እንዲሻሻል ምን እንደሚያደርጉ ጥያቄ ቀረበላቸው። አቶ ኃይለ ማርያም የሰጡት መልስም ነበረ።
We need journalists. We need more of them and quality of them because we have not only bad stories to be told, but we have many success stories that has to be told. And so we need you.
ጋዜጠኞችን እንፈልጋለን። ብዙ ጥሩ ጋዜጠኞችን እንፈልጋለን። ምክንያቱም መጥፎ ብቻ ሳይሆን ብዙ ጥሩ ጥቂት ያሳዩ ዜናዎችም ስላሉን አሁን እንፈልጋቸዋለን። ይህ በጣም አስፈላጊ ነው። የጋዜጠኝነትን ስነ ምግባር የሚከተሉ ጋዜጠኞች እዚህ ሀገር ውስጥ እንዲሰሩ እንፈልጋለን። ነገር ግን በሁሉም የሙያ መስኮች እንደሆነ ሁሉ በጋዜጠኝነትም ብቃት ያላቸው ሰዎች እጥረት አለብን።
በሶማሊያ የአልሸባብን አሸባሪ ቡድን ህልውና እንዲያከትም ለማድረግ በሚካሄደው ትግል ፕሬዚዳንት ኦባማ ኢትዮጵያ ያላትን መሪ ሚና አድንቀዋል።
I think there's been complementarity in the work that we've done together. So we don't need to send our own marines for example in to do the fighting. The Ethiopians are tough fighters.
አብረን ባከናወናቸው ሁሉ እየተጋገዝን ቆይተናል። ለምሳሌ ወደ ውጊያው ወታደሮቻችንን ማስገባት አያስፈልገንም። ኢትዮጵያውያን ኃይለኛ ተዋጊዎች ናቸው። ኬንያውያንና ዩጋንዳውያን ጦራቸውን በብርቱ መስዋዕት ማሰማራት ያውቁበታል። ምክንያቱም የአካባቢው መረጋጋት ያለውን ትርጉም ይገነዘባሉና ነው። ለዚህ ነው ሶማሊያ ውስጥ እየሰራን ያለነው ሁሉ ማሳያ መሆኑን ባለፉ ጊዜያት ደጋግሜ ስናገር የነበረው።
ፕሬዚዳንት ኦባማ የደቡብ ሱዳንን ጉዳይ ከአንድ ወር ባላነሰ ጊዜ ውስጥ ወደ አንድ ወሳኝ ምዕራፍ መሸጋገር እንዳለበትም አሳስበዋል።
Is that all of us recognize that something's got to move because IGAD's now been involved with consultations for these with these individuals for a very very long time and our special envoys that have been involved.
አንድ ነገር ወደፊት መግፋት እንዳለበት ሁላችንም እንገነዘባለን። ምክንያቱም ኢጋድ በጣም ለረጅም ጊዜ ከነዚህ ግለሰቦች ጋር በመከክር እየሰራ ይገኛል። በዚህ ጉዳይ ውስጥ ለአመታት እየጣሩ የቆዩት የኛ ልዑካንም አንዳች አዲስ ምዕራፍ ውስጥ ለመግባት ጊዜው አሁን መሆኑን እየተናገሩ ነው። እስከፊታችን ነሐሴ 11 ድረስ አንዳች ለውጥ ካላየን በወገኖቹ ላይ ጫና መፍጠር የሚቻልባቸውን ሌሎች አማራጮቻችንን መጠቀምን ግምት ውስጥ እናስገባለን።
ጠቅላይ ሚኒስትር ኃይለ ማርያም ደሳለኝና ፕሬዚዳንት ኦባማ ከዚህ ጋዜጣዊ መግለጫ በኋላ በደቡብ ሱዳን ጉዳይ ላይ ከሁለቱ ተፋላሚ ወገኖችና ከአካባቢው አገሮች እንዲሁም ከሌሎች የኢጋድ ፕላስ አካላት ጋር በመሆን እንደሚነጋገሩ ታውቋል። መለስካቸው አማሃ ለአሜሪካ ድምጽ ሬዲዮ ከአዲስ አበባ።
መለስካቸውን አመሰግናለሁ። ፕሬዚዳንት ኦባማ ጉብኝት ርዕሰ ጉዳይ ጋር እንቆያለን። አሁንም ወደ ትንታኔ ክፍለ ጊዜ ነው የምናመራው። ለመሆኑ የፕሬዚዳንት ኦባማ ጉብኝት ምን ፋይዳ ነበረው? የቀደመውን ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር በሰጡት ጋዜጣዊ መግለጫ የተሰማውን ጨምሮ በመጀመሪያው ቀን ውሏቸው የተሰሙና የታዩትን የሚተነትኑ ባለሙያ ጋብዘናል። ዶክተር ዳኛቸው አሰፋ ይባላሉ። እስከ ቅርብ ጊዜ ድረስ በአዲስ አበባ ዩኒቨርሲቲ በፍልስፍና መምህርነት ያገለገሉና በኢትዮጵያ ወቅታዊ ጉዳዮች በሚያቀርቧቸው ትንታኔዎች ይታወቃሉ። ከኦባማ ንግግር አበይ ጭብጦችን ዳስሳሉ። ወደ ውይይቱ። በትላንትና ዕለት አዲስ አበባ የገቡት ፕሬዚዳንት ባራክ ኦባማን የኢትዮጵያ ጉብኝት ዜና አቀባበልና የሚጠበቁ ፋይዳዎች አስመልክቶ አጠር ያለ የትንተና አስተያየት ሰጥተውናል። መቀባበሉ ምን ይመስል ነበር? ከገቡ በኋላ ያለውን ሁኔታ እስኪ አጠር አድርገን እንመልከት። ለመንደርደሪያ
መቼስ ሲገቡ በጉጉት ነበር፣ እዛ ሰልፍ ላይ ማይተሃል። እንደገቡም ወደ አሜሪካን ኤምባሲ ነው የሄዱት። ግን በጣም የሚገርመው በበነገታው የተጀመረው ትንታኔ ነው። አንደኛው ስለ ኢኮኖሚና ኢንቨስትመንት ነው። ሁለተኛው ስለ ጸጥታና ስለ ሰላም ነው። ሶስተኛው ነው እንግዲህ ሶርኒ ኢሹ፣ ዋናው የዲሞክራሲና የመብትና የነጻነት ጉዳይ ነው፣ ወይም የመልካም አስተዳደር እነሱ ጠቅለው እንዳቀረቡ።
መልካም። ዶክተር ዳኛቸው አሁን ከሚገልጿቸው ጭብጦች አንጻር የተነሱ ሀሳቦች፣ የፕሬዚዳንቱን ድምጾች በሀገር ውስጥ በሚገኙ መገናኛ ብዙሀን ሲዘገቡ ከነበሩ ሁኔታዎችም ህብረተሰቡ በያለበት የሚነጋገርበትም ሁኔታ ካለ እስኪ የመጀመሪያውን ቀን ውሏቸውን በእርሶ እይታ፣ በእርሶ ትዝብት ምን ይመስላል?
በጣም ጥሩ አሉላ። ዛሬ የተወሰኑ ኤክስፐርት አቅርበው ነው የዋሉት በቴሌቪዥን ላይ። አንደኛ የፖለቲካል መሪዎቹ ቀርበው የፈሩት ነገር ልንገር፣ ሶስት ረድፍ አለ ብያለሁ፣ የዲሞክራሲና የመልካም አስተዳደር የነጻነትና የመብት ጉዳይ ላይ ነው ስጋት ያላቸው። ሶስተኛው ላይ ነው መውረድ የምፈልገው።
እሺ፣
ስለ ሶስተኛው ሁለት አይነት የመከላከያ ደጀን ነው ሲያበጁ የዋሉት። ቀኑ ሙሉ የተመካከሩበት ነው። አንደኛ
ማንን ነው የሚሉ ዶክተር ዳኛቸው ግልጽ ያድርጉልን፣ ማን ናቸው?
እሱን ላቅርብልሃሉ ላይ መጀመሪያ የውጭ ጉዳይ ሚኒስትሩና የሬዲዮና ቴሌቪዥን ሚኒስትሩ ሬድዋን የሚሉት ምንድን ነው? ስለ ዲሞክራሲ ጥያቄ ይኖራቸው ይሆናል፣ እኛ ግን ለመማር ዝግጁ ነን። አሜሪካ የቆየ ዲሞክራሲ አላት እና ተመክሮ ለመቅሰም ተዘጋጀን። አንድ በሌላ በኩል ዲፕሎማቶቹ ቀረቡና ተመክሮ እንቀስማለን አይደለም፣ ዲሞክራሲን በሚመለከት በግብ አንድ ነን፣ አላማችን አንድ ነው፣ አካሄዳችን ላይ ግን ልዩነት አሉ ሲሉ ነው የዋሉት። ሁለት ረድፍ ነው እንግዲህ፣ ይሄ መታየት አለበት። ይሄን ሲሰሩ ነው የዋሉት ዛሬ ቀኑን ሙሉ ማለት ነው። ሌላውን እንተውና አሁን እንግዲህ ምንድን ነው የመጀመሪያው ጥያቄ ላይ ተመክሮ እንቀስማለን። እኔ የምልህ እቺ ሀገር ብዙ ሻንስ የቆየች ሀገር ናት እና ሩል ኦፍ ሎው ይሄ ዝም ብሎ ማሰር እና መግረፍ ምናምን መቼስ እንዲህ መደረግ እንደሌለበት የሚያስተምሩን አይመስለኝም። በሁለተኛ ደረጃ በዚህኛው በኩል የተነሳው ጥያቄ ምንድን ነው? በግብ ደረጃ አንድ ነን። በግብ ደረጃማ አንድ አይደሉም። አሁን ኢትዮጵያ ውስጥ ያለው ምንድን ነው መሰለህ አሉላ፣ ለመግዛት ባለው ፍላጎትና በዲሞክራሲ መሀል በጣም ከባድ ቅራኔ ነው ያለው እንጂ አይ በግብ አንድ ነን ምናምን አይደለም።
ዶክተር ዳኛቸው በተለይ በሀገር ውስጥ መገናኛ ብዙሀን ዜናውም በመግለጫው የቀረቡት ሀሳቦች የተስተናገዱበትን አመላክተውናል። እስኪ በቀጥታ ከዛ ጋዜጣዊ መግለጫ የተገኙትን ፍሬዎች ዋና ዋና የሚባሉትን ቅድም እርስዎ በሶስት የከፈሏቸውን ሀሳቦች አንዳንዱን እያነሳን እንወያይ። ፕሬዚዳንት ባራክ ኦባማ ሁለቱ አገሮች ሽብርን የሚፈርጁበትና ቡድኖች ደግሞ በዚያ ውስጥ ተሳተፉ ሲባሉ ምን ማለት እንደሆነ ያነሷቸው ጭብጦች ውስጥ አንድ የተወሰነ ቡድን በሽብር ሲወነጀል ምን አይነት አንድምታ እንዳለው ያነሳሉ። ይህን የእሳቸውን ንግግር እንስማና ውይይቱን እንቀጥላለን።
A lot of this has to do with how we define particular groups' activities. If they are just talking,
ይህ የአንዳንድ ድርጅቶችን እንቅስቃሴ ከምንገመግምበት ሁኔታ ጋር ተያያዥነት አለው። ስለ አንዳንድ የፖለቲካ ጉዳዮች የሚያነሱ በተቃዋሚ ፓርቲነት የሚንቀሳቀሱ ከሆነ በዩናይትድ ስቴትስ በሐሳባቸው ባንስማማም እንንከባከባቸዋለን። በሌሎች አገሮችም የሚደረገው ይኸው ነው። ይህም ለዲሞክራሲ አስፈላጊ ነው ብለን ስለምናምን ነው።
ዶክተር ዳኛቸው እንደ ተከታተሉት በፖለቲካ እንቅስቃሴ ውስጥ ያለ ድርጅት በሽብር ከመወንጀሉ በፊት የሚታዩ ጭብጦች ነው ያነሱት። በቅድሚያ አንድ ቡድን አሸባሪ ተብሎ ሊፈረጅ የሚችልባቸውን ምክንያት የማያሟላ ከሆነ የተለየ ሐሳብ ስላለው ብቻ እንደማይወነጀል ነው የተናገሩት። እንዲያውም ለዲሞክራሲ አስፈላጊ ነውና እንክብካቤና ጥበቃ እናደርግላቸዋለን ነው ያሉት። እስኪ እዚህ ላይ ያሉትን አስተያየት እናስቀድም።
ልጅ አሉላ ይህንን በማለታቸው አንጀታችንን አሽረውታል። እዚህ ኢህአደግ ሽብርተኛ ነው ብሎ የሚያቀርበውን ትርጓሜ አሜሪካኖቹ እንደማይቀበሉ በማያሻማ መልኩ አቅርበውታል። ይሄ በጣም 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 ደስ የሚል ነው ነገር አለው። የተወሰነ ቡድን በሀሳብ ስለተለየ ብቻ ሽብርተኛ ተብሎ በስያሜ ሽብርተኛ ሊሆን አይችልም ነው ያሉት። በጣም ነው በደስታ የተቀበልነው እዚህ ተሰበስበን ስንሰማው። እዚህ ጥያቄ ላይ ፕሬዚዳንት ኦባማ ጋር ነው ያለ ነው።
በግልባጩ የኢትዮጵያ መንግስት በሚያነሳቸው ሀሳቦች ዙሪያ ደግሞ ብጥብጥ ከቀሰቀሰ፣ ነውጥ ችግር ካመጣ የሚለውን ያነሳሉ። ኢትዮጵያ መንግስት ስጋቴ ነው የሚላቸውን አንዳንዴም በሽብር የሚወነጅላቸውን ቡድኖች አደረጉ ከሚለው ጋር የሚያያዘውን ደግሞ የሚያነሱበትን አጭር ቃል እንስማ።
If they tip into activities that are violent and are undermining a properly constituted government, then
በህጋዊነት የተመረጠን መንግስት ለመፈታተን አመጽ ከተጠቀሙ ያሳስበናል። ስለዚህ ይህን ጉዳይ በተመለከተ መሬት ላይ ያለው እውነት ምንድን ነው የሚለው ነው የሚወስነው። በዚያ ውሳኔ መሰረት ነው በመተባበር የምንሰራው።
So this will be a matter of facts. What are the facts with respect to this issue? In determining how we can work together.
እንደ ሰሙት እንግዲህ ምር ተጨባጭ ደረጃ ያስፈልጋል ብለዋል።
እሺ ሰምቻለሁ ደጋግሜ ያሉት።
እሺ
አርገው እኮ ያስቀመጡት ይሄ እኮ የፋክት እኮ ነው። ኢምፔሪካሊ የተቀመጠ ሁኔታ መሟላት አለበት ነው ያሉት። መጀመሪያም እንዳለው ዝም ብሎ በስያሜና በገለጻም ይሆን ነገር አይደለም፣ በወንጀላም ይሆን ነገር አይደለም። ይሄ ከሆነ እነሱ እንደሚሉት ከመስመር የወጣ ነገር ካለ ከንሰርናለን ያሉት ማንንም መንግስት ሊኖር አይገባም። እናዚህ ላይ ምንዬ በደንብ ስኮር ያደረጉ ይመስለኛል ፕሬዚዳንቱ አሉላ።
ወደ ሌላ ጭብጥሉ ሰዶት አሁንም ከንግግራቸው ጋር እናዛምዳለን። በዓለም ዙሪያ አንዳንዶች ኢትዮጵያን ቀድሞ ከደረሱባት የድርቅና የረሃብ ችግሮች ጋር አዛምደው ይመለከቷታል። ለአመታት በዚያ ሁኔታ ውስጥ ስትታይ ትቆይ እንጂ ፕሬዚዳንት ኦባማ ኢትዮጵያን በማድነቅ ባለፉት 15 ዓመታት ውስጥ አስመዘገበች ያሉትን ልማትና እድገት ያወድሳሉ። ታዲያ በዋና ዋና ባሏቸው ጉዳዮች ላይ ከጠቅላይ ሚኒስትር ኃይለ ማርያም ጋር ግልጽ ውይይት ማድረጋቸውንም ይናገራሉ። ዘለቄታ ያለው ልማትና ብልጽግና እንዲሁም አስተማማኝ ጸጥታ ሊኖር የሚችለው ግን መልካም አስተዳደር ሲኖር ብቻ ነው ይላሉ። እንስማቸው አሁንም።
In a global economy that's increasingly driven by technology and the internet, continued growth in Ethiopia depends on the free flow of information and open exchanges of ideas.
ቴክኖሎጂና ኢንተርኔት ለዓለም አቀፍ ኢኮኖሚ እድገት ከፍተኛ እመርታን ሲሰጡና ያለን። በኢትዮጵያም እድገት ሊቀጥል የሚችለው በመረጃዎች ገደብ ሳይደረግ ግልጽ የሆነ የሐሳብ መለዋወጥ ሲኖር ነው። የሁሉም ሰው አስተያየት ተሰሚነት ሲያገኝና ሰዎች በፖለቲካ ሂደት ተሳትፎ እንዳላቸው ሲረዱ የአንድ ሀገር እድገት ዘላቂ ይሆናል፣ ህዝቡም ሐሳብ አፍላቂ ይሆናል የሚል ነው እምነታችን።
ሁሉን ያቀፈ የፖለቲካ ምህዳር የፖለቲካ አቅጣጫ ነው የሚሉት አጽንኦት ሰጥተው እንደሰሙት
አንደኛ ኦፕን ኤክስቼንጅ ኦፍ አይዲያስ ክፍት የሆነ የሐሳብ መቀያየር፣ ሁለተኛ ደግሞ ሁሉን ያቀፈ የፖለቲካል ፕሮሰስ ነው የሚለው። እዚህ ላይ ያለፈው ጊዜ ነገር 547 መቀመጫ ይያሉ የሚል ኦፕን የሆነ ፖለቲካል ፕሮሰስ የለም። ተቃዋሚ የሆነ በቴሮሪዝም ሲሚወነጀልበት አገር ነው። እዚህም ላይ 10 በ10 ሰጥቻቸዋለሁ ፕሬዚዳንት። ይህን ወንድም
ይህንን አጽንኦት የሰጡት ተዘገቡ ለሚባሉትም ሆነ ዘለቄታ ያለው እድገት እንዲመጣ መልካም አስተዳደርን ነው ፕሬዚዳንት ኦባማ መረጋገጥ አለበት የሚሉት። የሰብአዊ መብት ከበሬታን፣ መሰረታዊ የሰው ልጆች ነጻነት እንዲሁም ዲሞክራሲ እንዲሰፍን ደግሞ መወሰድ አለባቸው ስለሚሏቸው እርምጃዎች ይጠቅሳሉ። አሁንም ፕሬዚዳንት ኦባማን እንስማ።
እሺ
we discussed steps that Ethiopia can take to show progress on promoting good governance, protecting human rights, fundamental freedoms, and strengthening democracy. And this is an area where we intend to deepen our conversations and
ስለዚህ ኢትዮጵያ መልካም አስተዳደርን ለማስፈን፣ ሰብአዊ መብትን ለመንከባከብ፣ መሰረታዊ ነጻነትን ለመጠበቅና ዲሞክራሲን ለማጠናከር የምትችልባቸው እርምጃዎች ላይ ተወያይተናል። ወደፊትም በእነዚህ ነጥቦች ላይ በጥልቀት የመወያየትና የመተባበር እቅድ አለን። ምክንያቱም በኢትዮጵያ ተስፋና በህዝቧ እናምናለን።
ምን ይላል?
ምን ላለው? We believe in Ethiopia's promise ነው እኮ ያሉት። በኢትዮጵያ ተስፋ እናምናለን፣ በኢትዮጵያ ቃል ኪዳን ወደፊቱ እናምናለን እና ይሄ መሟላት አለበት። እዚህም 10 በ10 ሰጥቻለሁ እንዳስተማሪ ይላሉ። ይሄ ነው We believe in Ethiopia's promise። ኢትዮጵያ promising የሆነች ሀገር ነች፣ ግን መሰናክል አለ ይላሉ።
ዋሽንግተን
ዶክተር ዳኛቸውን ለትንታኔው እናመሰግናለን። ቀጣይ ፕሮግራሞች የሚኖሩናል። አድማጮች አሁን ታዲያ ከምሽቱ 3 ሰዓት ላይ መልሰን እናገኛችኋለን። በ1922 እና 25 ላይ ተጠብቁን። የልዩ ፕሮግራማችን በዚህ ተጠናቀቀ። ያስተናገድኳችኋል አከበደ፣ አቀናባሪ ሲዮን ግርማና ስርጭት መሐንዲስ ኬፕሰስ። ከዚሁ እንሰናበታለን። መልካም ምሽት።
This program has come to you from the Voice of America, Washington.